ይህ የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 1 2016 ዓመተ ምህረት ዝግጅታችን ጀመረ። በአማራ ክልል ሰላማዊ ሰዎች በድሮን ጥቃት መመታታቸውን ነዋሪዎች ገለጹ። በወለጋ ዞኖች የጸጥታ ችግር የደረሰቡና ለመሰብሰብ መቸገራቸውን አርሶ አደሮች ገለጹ። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። እንግዲህ ወልዴ ለዜናው እዚህ አጠገብ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ለዋና ያለም ዜናው ወደ እንግዱ
በድጋሚ እንደምን አመሻችሁ። የሱዳን ጄኔራሎች ፊት ለፊት ተገናኝተው ለመነጋገር ተስማሙ። የተመድ የሉካም ቡድን የጋዛ መተላለፊያ ለመጎብኘት ግብጽ መግባቱ እንዲሁም በቱርክ በመኪና አደጋ ሰው የገደለው የሶማሊያው ፕሬዝዳንት ልጅ ለፍርድ እንዲቀርብ ተጠየቀ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በሱዳን በመፋለም ላይ ያሉት ሁለቱ ጄኔራሎች የተኩስ ማቆም እና ፖለቲካዊ ውይይት በማድረግ በሚቻልበት መንገድ ላይ ፊት ለፊት ተገናኝተው ለመነጋገር መስማማታቸውን የምስራቅ አፍሪካ በይነ መንግስታት ኢጋድ ትናንት አስታውቋል። ኢጋድ እንዳስታወቀው ሁለቱ ወገኖች ካለቅድመ ሁኔታ የተኩስ ማቆም ለማድረግና ግጭቱን በፖለቲካዊ ውይይት ለመፍታት እንዲሁም የፊት ለፊት ስብሰባ ለማድረግ ተስማምተዋል። በጦር አዛዡ ጄኔራል አብዱልፈታህ አልቡርሃን እና በፈጥኖ ደራሽ ኃይሉ ጄኔራል አምዳን ደጋሎ መካከል የነበረው ውጥረት ባለፈው ሚያዝያ ወደ ግጭት ሲያመራ ሱዳን ቀውስ ውስጥ ገብታለች። እስካለፈው ጥቅምት መጨረሻ ድረስ 9000 ሰዎች እንደሞቱ ተመድ አስታውቋል። የመብት ተሟጋቾችና ሐኪሞች ግን ቁጥሩ ከዛም በላይ እንደሆነ ይናገራሉ። አልቡርሃን በጅቡቲ የተካሄደውን የቀዳሚውን ስብሰባ በአካል እንደተገኙ ሲታወቅ፣ ዳጋሎ ግን በይፋ ካልተገለጸ ስፍራ ከኢጋድ መሪዎች ጋር በስልክ ተነጋግረዋል ተብሏል። ጄኔራሎቹ የትና መቼ እንደሚገናኙ የኢጋድ መግለጫ ባያመለክትም የጅቡቲው ፕሬዝዳንት አማካሪ በኤክስ ማህበራዊ መድረክ ላይ እንዳሉት ግን የመተማመን መንፈስን ለመፍጠር በ15 ቀናት ውስጥ ለመገናኘት ተስማምተዋል ብለዋል። አልማጋዚ የተሰኘውን መጠለያ ካምፕ እስራኤል ዛሬ ስትደበድብ ከ50 በላይ ሰዎች እንደሞቱና 70 የሚሆኑ ደግሞ እንደቆሰሉ የአልአክሳ ሆስፒታል ምንጮች ጠቅሶ ሮይተርስ ዘግቧል። የሆስፒታሉ ቃል አቀባይ ዶክተር ካሊል አልካዳክራን ጨምረው እንዳሉት ህይወታቸውን ካጡትና ከተጎዱት ውስጥ አብዛኞቹ ህጻናት ናቸው። እጃቸውና እግራቸው የተቆረጡ ልጆች ወደ ሆስፒታሉ መምጣታቸውን ቃል አቀባዩ አስታውቀዋል። ጥቃት በተፈጸመበት ካምፕ በርካታ ተጎጂዎች በፍርስራሽ ውስጥ እንደሚገኙና በቂ አምቡላንስ ባለመኖሩ ሁሉም ወደ ሆስፒታሉ መምጣት እንዳልቻሉም ጠቅሰዋል። የእስራኤል ኃይሎች እና የሐማስ ታጣቂዎች በደቡብ ጋዛ በካን ዩኒስ ከባድ ውጊያ እንዳካሄዱ እና በሰሜን የምትገኘው የጋዛ ከተማም ውጊያው መቀጠሉ ተዘግቧል። በግብጽ ድንበር ላይ ከምትገኘው ራፋ ውጪ በጋዛ የእርዳታ ስርጭቱ በአብዛኛው መቆሙን የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ አስታውቋል። 1.9 ሚሊዮን ሰዎች መፈናቀላቸውን ያስታወቀው ኦቻ ባለፈው ሳምንት ብቻ በ10000 የሚቆጠሩ ሰዎች ራፋ መድረሳቸውን ገልጿል። ይህ በእንዲህ እንዳለ የተመድ የጸጥታው ምክር ቤት ልዑካን ቡድን የጋዛ መተላለፊያ የሆነውን ራፋን ለመጎብኘት ዛሬ ሰኞ ግብጽ ገብቷል። ልዑኩ ግብጽ የገባው ምክር ቤቱ በእስራኤልና በአማስ መካከል የተኩስ ማቆም ስምምነት እንዲፈጸም ሊያስተላልፍ የነበረውን የውሳኔ ሐሳብ አሜሪካ ድምጽን በድምጽ በሻረችበት ከቀናት በኋላ ነው። በግብጽና በተባበሩት አረብ ኤምሬትስ የተዘጋጀው የአንድ ቀን ጉብኝት በመድረክ ላይ ያለው የሰብአዊ ቀውሱ እጅግ አሳሳቢ በሆነበትና የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ በጋዛ ያለውን ሁኔታ የመቃብር ስፍራ ሲሉ በገለጹበት ወቅት ነው። የሩሲያን እና የእንግሊዝን ጨምሮ 12 የሚሆኑ አምባሳደሮች የልዑኩ አባላት መሆናቸው ታውቋል። በፍልስጤማውያን ላይ የደረሰ ያለው ስቃይ እንዳላዩ ማለፍ አይቻልም ሲሉ የግብጹ የውጭ ጉዳይ ሚኒስትር ለሉካኑ ቡድን ተናግረዋል። በተመድ የተባበሩት አረብ ኤምሬትስ ልዑክ የሆኑት ላና ኑሰቢ በበኩላቸው ጉብኝቱ በጋዛ የፍልስጤማውያንን ስቃይና ውድመት ብቻ ሳይሆን ተስፋቸውንና ጥንካሬያቸውንም ለማሳየት ነው ብለዋል። የተኩስ አቁም ስምምነት ላይ መደረስ ባለመቻሉ ቅሬታቸውን የገለጹት በተመድ የፍልስጤማውያን ፍልሰተኞች ድርጅት ኃላፊ ፊሊፔ ላዛሪኒ በጋዛ ሰርጥ ደህንነቱ የተጠበቀ ቦታ እንደሌለና 1 ሚሊዮን ሰዎችን የያዘው የተመድ ሰፈርም ጥቃት እንደደረሰበት አስታውቋል። በጋዛ ራብ እንዳለና ሰዎች እስከ 3 ቀናት ካለ ምግብ እንደሚያሳልፉ ኃላፊው ጨምረው ገልጸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ፕሬዝዳንታቸውን ለመምረጥ ትናንት እሁድ ድምጽ መስጠት የጀመሩት ግብጻውያን ዛሬ ሰኞም ለሁለተኛ ቀን ድምጽ ሰጡ ብለዋል። በምርጫው በስልጣን ላይ ያሉት ፕሬዝዳንት አብደል ፈታህ አልሲሲ ካለምንም ተፎካካሪ እንደሚያሸንፉና እስከ 2030 ማለትም ለሚቀጥሉት 7 ዓመታት በስልጣን ላይ እንደሚቆዩ ይተበቃል። ለሶስት ቀናት ያህል ድምጽ የሚሰጥበት ምርጫ በመካሄድ ላይ ያለው አገሪቱ በታሪኳ በከፍተኛ ኢኮኖሚ ቀውስ በተመታችበት ወቅትና 105 ሚሊዮን ከሚሆነው ህዝብ ውስጥ ከሶስት እጅ ሁለቱ ከድህነት ወለል በታች በሚኖርበት ወቅት ነው። የኢኮኖሚ ቀውስ የመጣው በብልሹ አስተዳደር እንዲሁም ኮቪድ-19 ባስከተለው ዳፋና በዩክሬን የሚካሄደው ጦርነት በዓለም ኢኮኖሚ ላይ ባስከተለው ችግር ነው። ምርጫው በተጨማሪም በእስራኤልና ሐማስ መካከለ የሚካሄደውን ጦርነት ጥላውን አጥልቶበታል ተብሏል። የግብጻውያኑ ትኩረት በአጠቃላይ በሚባል ሁኔታ በመስራቅ ያገሩት ድንበር በኩል ያለው ጦርነትና የፍልስጤማውያን ስቃይ ላይ ነው ተብሏል። በዚምባብዌ በሳምንቱ መጨረሻ የተካሄደውን የማሟያ ምርጫ ውጤት እንደማይቀበሉ እና ጉዳዩን ወደ ፍርድ ቤት እንደሚወስዱ ተቃዋሚ ፓርቲዎች ትናንት እሁድ አስታውቀዋል። ቅዳሜ ዕለት 9 የሚሆኑ የማሟያ ምርጫዎች ለማድረግ ታቅዶ የነበረ ቢሆንም ውጥንቅጥ በበዛበት የቅድመ ምርጫ ሂደት አብዛኛዎቹ የተቃዋሚ እጩዎች እንዳይወዳደሩ በፍርድ ቤት በመታገዳቸው ሳይሳተፉ ቀርተዋል። የፕሬዝደንት ኤመርሰን ምናንጋጋዋ ዛኑ ፒኤፍ ፓርቲ 2/3ኛውን የፓርላማ ወንበር ለመያዝና ህገ መንግስቱን መቀየር የሚያስችል ድምጽ ለማግኘት 10 ተጨማሪ መቀመጫዎች ማግኘት ብቻ ይጠበቅበታል ተብሏል። ምርጫው የሐሰት ምርጫ ነው፣ ህገ መንግስቱንም የሚጻረር ነው ሲል የዜጎች ቅንጅት ለለውጥ የተሰኘው ዋናው ተቃዋሚ ፓርቲ ባወጣው መግለጫ አስታውቋል። ለህግ ኮሚሽኑ ቅሬታውን እንደሚያሳውቅም ፓርቲው ገልጿል። ባለፈው ነሐሴ በተደረገው ምርጫ የፕሬዝደንት ናንጋጋዋ ፓርቲ ከ280 የፓርላማ መቀመጫዎች ውስጥ 177ቱን ሲያሸንፍ ተቃዋሚው 104 አግኝቶ ነበር። ከሁለት ወራት በኋላ 14 የፓርላማ አባላት መባረራቸውን ተከትሎ 9 የማሟያ ምርጫዎች እንዲደረጉ ተወስኖ ነበር። ቀሪዎቹ 5 ወንበሮች በተመጣጠነ ውክልና መሰረት የሚሞሉ ናቸው ተብሏል። ታዛቢዎች እንደሚሉት ገዢው ዛኑ ፒኤፍ የፕሬዝደንቱን 2 የስልጣን ዘመን ገደብ ለመሻር የምናንጋጋዋን ስልጣን ለማስረዘም በመሞከር ላይ ነው። በመጨረሻም በኢስታንቡል የመኪና አደጋ ፈጥሮ አንድ የ38 ዓመት ዕድሜ ያለውንና በሞተር ብስክሌት መልእክት አስተላላፊ የሆነን ግለሰብ የገደለው የሶማሊያው ፕሬዝደንት ልጅ ተላልፎ እንዲሰጥና ለፍርድ እንዲቀርብ በቱርክ መንግስት ላይ ግፊቱ ጨምሯል። የቱርክ ባለስልጣናት መሐመድ ሐሳን ሼክ መሐመድ እንዲያዝና ከሀገር እንዳይወጣም ትዕዛዝ ቢያስተላልፉም ግለሰቡ ማዘዣ ትዕዛዙ ከመውጣቱ በፊት ቱርክን ለቆ መውጣቱ ታውቋል። የቱርክ የፍትህ ሚኒስትር የሶማሊያ ፕሬዝደንት ልጅ የሆነው መሐመድ ሐሳን ተላልፎ እንዲሰጥ ዓለም አቀፍ ሂደት መጀመሩን ቢያሳውቅም ዝርዝር ጉዳዮችን አልተናገሩም። በሞተር ብስክሌት መልእክት በማስተላለፍ ሥራ ላይ የተሰማሩ በደርዘን የሚቆጠሩ ሰዎች ትናንት እሁድ መሐመድ ሐሳን ለፍርድ እንዲቀርብ በመጠየቅ ሰልፍ ወጥተዋል። በቱርክ የሚገኙና በጉዳዩ ላይ ለመናገር ፍቃድ ባለማግኘታቸው ማንነታቸው እንዳይጠቀስ የፈለጉ ዲፕሎማት ለአሶሼትድ ፕሬስ እንደገለጹት የፕሬዝደንቱ ልጅ ተጎጂውን ወዲያውኑ ወደ ሆስፒታል መውሰዱንና በኋላም ወደ ዱባይ መጓዙን ገልጸዋል። መኪናው የኤምባሲው ንብረት እንደሆነና ከዚህ ቀደም በቱርክ ነዋሪ የነበሩት የፕሬዝደንቱ ቤተሰቦች ለዲፕሎማቶች በሚሰጥ ፓስፖርት እንደሚጓዙ ዲፕሎማቱ ጨምረው ገልጸዋል። ክብራትና ክብራን ለምሽቱ ያስኩት ዜና በዚህ ተጠቃልሏል። ለቀሪው ዝግጅቶች ወደ ስመኝሽ መልሳቸዋሉ።
እንግዱን ለዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የዛሬ ሰኞ ከ11 2016 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እና በFacebook @voamharic ላይም በቀጥታ እየተላለፈ ይገኛል። በምስልና ድምጽ ቅንብር ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብሮን ያመሻሉ። አሁን ወደ አብይ ዘገባው እንለፍ። በአማራ ክልል በኢትዮጵያ መንግስትና በፋና ታጣቂዎች መካከል በሚደረገው ውጊያ ውስጥ ምንም ተሳትፎ የሌላቸው ሰላማዊ ሰዎች በድሮን ጥቃት መመታታቸውን የአሜሪካ ድምጽ ያነጋገራቸው የደቡብ ወሎ ዞን ነዋሪዎች ገለጹ። ነዋሪዎቹ ተፈጸመ ባሉት ጥቃት የሞቱ ሰዎች ቁጥር ጠቅሰው የተናገሩ ሲሆን የአሜሪካ ድምጽ ቁጥሩን ከሌላ ወገን ማረጋገጥ አልቻለም። መስፍን አራጊ ያጠናቀረውን ዘገባ ሀብታሙ ስዩም ያቀርባል።
በአማራ ክልል ደቡብ ወሎ ዞን ሳይንት ዳንሳ ከተማ ነዋሪ መሆናቸውን በስልክ የገለጹልንና ስማቸው አየር ላይ መዋሉ እንደሚያሰጋቸው ጠቅሰው ስማቸው እንዳንጠቅስ የጠየቁን አንድ ነዋሪ ትናንት ዳር 30/2016 ዓ.ም ከምሽቱ 12 ሰዓት ገደማ ከተማዋ ላይ የከባድ መሳሪያ ጥቃት ከመሰንዘሩ በፊት ቀዋሻና ጓሳ በሚባሉ አካባቢዎች በመከላከያውና በፋኖ ታጣቂዎች መካከል ውጊያ ሲደረግ መቆየቱን አመልክቷል።
ከታችም ሳይንት ደንሳ ከተማ አካባቢ ድሮኗ በጣም ስዘር ነበርና ምሽት አካባቢ ላይ ከተማ ለቀው ወደ ገጠር የሚገቡ ወጣቶች ነበሩ። ጓደኞቻችን ንጹሃን ማለት ነው። ፋኖ ወይም ታጣቂ የሚባሉ ታጣቂ አይደሉም። እነዚህ ከተማው ዳር ላይ ጠብቃ ያው ከቢያንስ በአይን ያየናቸው የሞቱትን ከ35 በላይ በአይናችን አይተን በየቤተ ክርስቲያኖቹ ቀብረናል። ያው የሚታወቁት ማለት ነው። ሁለት ሰዎች ማንነታቸው አይለይምና ያው የኛ ናቸው የሚል በመጥፋቱ ምክንያት እስካሁን ቤተ ክርስቲያን ነበሩ።
በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁ በመንግስት ስራ ላይ እንደሚተዳደሩ የገለጹ ሌላ የዳንሳ ከተማ ነዋሪ ኤፍኤስአር እየተባለ በሚጠራው የጭነት መኪና ላይ ተሳፍረው በነበሩ ሲቪሎች ላይ ጥቃት መድረሱን ተናግረዋል።
ደንሳ ላይ እንግዲህ የተመታው በአንሳ እና በላይ የሚገመት ነው። 48 ሙተዋል። ከ5-10 የሚሆነው ተዛማ አልተርፈዋል። ቀያሻ ላይ እንደተሰበሰቡ በተሰበሰቡ ቦታ ላይ ድሮን ጥሎ 8 በተጨባጭ ሙተዋል። ቁስለኛ ከ10 በላይ ነው። ከተማው ላይ የተመታው በድሮን ሌሊት ቀበራውን ተፈጽሟል። ባለወልድ፣ ጊዮርጊስ፣ አቦ፣ ሚካኤል እና ገጠር ቦታዎች ደግሞ በጣም በርካታ ናቸው።
በጥቃቱ ጉዳት የደረሰባቸው እንዳሉና በወቅቱ በተፈጠረው መደናገጥ በከተማው ያለው ጤና ጣቢያ ተገቢውን አገልግሎት መስጠት እንዳልቻለ በግል ስራ የሚተዳደሩት አስተያየት ሰጪ አክለው ተናግረዋል።
ሕክምና የተወሰኑ ሰዎች አግኝተዋል። ቢያንስ 2 ሰው አካባቢ የሚሆኑ ያው ቀላል ጉዳት ፍንጣሪ መሰለኝ ያገኛቸው እነሱን ሕክምና ያገኛሉ። መጨረሻ ላይ ያው አስተማማኝ ሳይሆን ሲቀር ግሉኮስ ተክለውላቸው ሁሉ የጠፉበት ሁኔታ ነበር ያለው። ያው መከላከያ እየመጣ ነው በሚል ሰበብ እንትኑም ጠፋ። የሕክምና ባለሙያውም ዘግቶ ጠፉ። የሕክምና ባለሙያው ዘግቶ በሚጠፉበት ሰዓት እነዚህኞቹም የተጠጉት መሰላቸው። ያው በዛ ምክንያት እየነቀል ላቸው ወጡ። የቤተሰቦቻቸው ሄዱ። ሕክምና ብዙም ሳያገኙ
በመንግስት ስራ የሚተዳደሩት ደግሞ ከመጠነኛ ሕክምና በኋላ የጤና ጣቢያው ባልደረቦች ከአካባቢው ለመሄድ ተገደው እንደነበረም ጠቁመዋል።
ሕክምና የተወሰነ ያገኛሉ። ቢሆንም ሕክምናቸውን ሳይጨርሱ ነው ከጤና ጣቢያ ወጡት።
ለምን
ጨርሱን አልመጥተው መከላከያ ከሚሉ አንጻር ጤና ጣቢያው ስጋት ላይ ስለሆነ የገባ ብዙም የለም።
ያነጋገርናቸው ነዋሪዎች የሞቱ ሰዎችን ቁጥር በተመለከተ የተለያየ ቁጥር የገለጹ ሲሆን የአሜሪካ ድምፅ ቁጥርን በተመለከተ ከሌላ ወገን ማረጋገጥ አልቻለም። ሆኖም የደንሳ ጤና ጣቢያ ባልደረባ እንደሆኑና ስማቸው እንዳይጠቀስ ድምፃቸውም እንዳይተላለፍ የገለጹ አንድ ባለሙያ ደረሰ ከተባለው ጥቃት በኋላ ጤና ጣቢያው ውስጥ 17 ሰዎች ከባድ የመቁሰል አደጋ ደርሶባቸው እንደመጡና 4 በሕክምና ላይ ያሉ ሕይወታቸው ማለፉን ነግረውናል። ይህ ዘገባ እስከተጠናቀረበት 11 ሰዓት ድረስ ለከተማዋ ቅርብ በሆኑ አካባቢዎች የተኩስ ልውውጥ እንደሚሰማ አስተያየት ሰጪዎች የተናገሩ ሲሆን የደረሰውን ጉዳት ማወቅ አለመቻሉን አክለው አብራርተዋል። ከተማውን በአስፈሪ ድባብ ውስጥ እንደሚገኝ አመልክተዋል። የመሐል ሳይንት መንግስታዊ አመራሮች ከከተማዋ ከወጡ ወር እንዳለፋቸው አስተያየት ሰጪዎች አመልክተዋል። በዚህም የአመራሩን አስተያየት ለማካተት አልተቻለም። የደቡብ ወሎ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ኢያሱ ዮሐንስ ጋር የስልክ ሙከራ አድርገን ስልካቸው ከአገልግሎት መስጫ ክልል ውጪ ስለሚል ምላሻቸውን ማካተት አልተቻለም። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፋንታው የእጅ ስልክ ላይ ብንደውልላቸውም አልተነሳልንም። በስልክ ላይ ቀረብነው የጽሑፍ መልእክትም ምላሽ አልሰጡንም። ከዚህ ቀደም ተመሳሳይ ጥያቄ ያቀረብንላቸው የሰሜን ወሎ መንግስት ኮሙኒኬሽን መምሪያ ኃላፊ በወቅታዊ የክልሉ ጸጥታ ጉዳይ ላይ መረጃ መሆን አስተያየት የሚሰጠው በአስቸኳይ ጊዜ አዋጅ የተቋቋመው ኮማንድ ፖስት ነው ማለታቸው ይታወሳል። በሰሜንና ደቡብ ወሎ ዞን እንዲሁም በምስራቅ ጎጃም አካባቢዎች በድሮን የታገዘ ጥቃት እንደተፈጸመ ነዋሪዎች ለአሜሪካ ድምፅ ተጋግመው ይናገራሉ። በቀረበው ክስ ዙሪያ ግን በክልሉም ሆነ ከፌዴራል መንግስትም የቀረበ ማስተባበያ አሊያም ማረጋገጫ የለም። በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ባለፈው ህዳር 7/2016 ዓ.ም ባወጣው ሪፖርት በመከላከያውና በፋኖ ታጣቂዎች መካከል የሚደረገው የተኩስ ልውውጥ ቀጥሎ በአማራ ህዝብ ላይ የከፋ ጉዳት ያስከተሉት የድሮንና ሌሎች ጥቃቶች ጽህፈት ቤቱ እንደሚያሳስበው ገልጸው ነበር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ምዕራብና ቄለም ወለጋ ዞኖች ውስጥ ባለው የጸጥታ ችግር ምክንያት የደረሰ የቡና ምርታቸውን መሰብሰብ እንዳልቻሉ ነዋሪዎች ገለጹ። የሁለቱ ዞኖች ልዩ ልዩ ወረዳ ነዋሪዎች ለአሜሪካ ድምጽ እንደገለጹት በመንግስትና በኦሮሞ ነጻነት ሰራዊት መካከል በሚደረገው ውጊያ የቡና ማሳቸው ላይ ተገኝተው ምርታቸውን እንዳይሰበስቡ በጸጥታ ኃይሎች ተከልክለዋል። የኦሮሚያ ክልል ግብርና ቢሮ ደግሞ በሁሉም የክልሉ ቡና አብቃይ አካባቢዎች ላይ ምርቱ በተመሳሳይ መልኩ እየተሰበሰበ ነው ሲል አስታውቋል። የጸጥታው ችግር በቡና ምርት ስብሰባ ላይ ያሳደረውን ጫናና የነዋሪዎቹን አቤቱታ አስመልክቶ ከቡናና ሻይ ባለስልጣን፣ ከኦሮሚያ ህብረት ስራ ማከፋፊያ ኤጀንሲ፣ ከኦሮሚያ ቡና ዩኒየን እና ከክልሉ የጸጥታ ቢሮ ምላሽና አስተያየት ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል በምዕራብና ቄለም ወለጋ ዞኖች የልዩ ልዩ ወረዳዎች ነዋሪ አርሶ አደሮች በመንግስትና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ምክንያት የደረሰ የቡና ምርታችንን መሰብሰብ አልቻልንም ሲሉ አቤቱታቸውን ለአሜሪካ ድምጽ በስልክ ገልጸዋል። የቄለም ወለጋ ዞን ግዳሚ ወረዳ ነዋሪና አርሶ አደር እንደሆኑ ገልጸው ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ ከዚህ ቀደም አልፎ አልፎም ቢሆን ምርቱን እየሰበሰቡ እንደነበር አስታውሰው ዘንድሮ ግን ጭራሹን ወደ ቡና ማሳ እንዳንሄድ ተከልክለናል ይላሉ።
አሊ ግለገኛ ገራ አና ግዳሚኛ
አሁን በግዳሜ ያለው የጸጥታ ችግር እጅግ ከባድ ነው። ወጥተን መግባት አልቻልንም። የደረሰ የቡና ምርታችን እንኳን ለመሰብሰብ ተቸግረናል። የመንግስት ጦር ቡናው ስር ነው ያለው። ለመልቀም ወደ ጫካው ስንሄድ ምንም ሳይጠይቁን ይመቱናል፣ አያስጠጉንም። ወጣት ልጆች ይዘን ወጥተን ለመሰብሰብ አንችልም። ምርቱ እየተበላሸብን ነው። ለማን አቤት እንበል? ከድርድሩ በፊት በአካባቢው የነበሩት የኦሮሞ ነጻነት ኃይሎች አሁን በአካባቢው ላይ የሉም።
በምዕራብ ወለጋ ዞን ቆንዳላ ወረዳ በሚገኙ ቀበሌዎች ውስጥ በመንግስትና በታጣቂ ኃይል መካከል የተኩስ ልውውጥ እንዳለ የገለጹ የወረዳው ነዋሪና አርሶ አደር ለቡና ለቀማ ጫካው አጠገብ መድረስ አልቻልንም ሲሉ ያማራሉ።
ኦሚሽኒ ቡና ጌር አሉማ ነገኛ ከናብጭን ከወልቀበት ኦሚሽን ከዳጣበት እንደንዴ
አሁን ቡና ደርሷል። ማስተዳደሩ ጫካ በመሆኑ የመንግስት የጸጥታ ኃይሎች ወደዚያ አይደርሱንም። ስንጠይቃቸው አመጣጣቹ ለሸኔ ምግብና መረጃ ለማድረስ ነው ይላሉ፣ ይከለክሉናል። ዘንድሮ ቡናው አፍርቷል። ምርቱን በወቅቱ ካልሰበሰብን ደግሞ ከንቱ ነው። መንግስትም ሆነ ታጣቂው ኃይል ምርት ሰብስበን እስክንጨርስ እጃቸው ከህዝቡ ላይ እንዲያነሱ እጠይቃለሁ።
የቄለም ወለጋ ዞን አንፊሎ ወረዳ ነዋሪ እንደሆኑ የጠቀሱት አቶ አያና ጉድና በሰላም እጦት ምክንያት የደረሱ ሰብሎች እየተበላሹ እንደሆኑ አመልክተዋል።
ለሚሌ በኤረቄ ሆጂዛው ዝተላገደጠቡት ወንትም ይቀብሉ በትይጣማ ቡትጌ ራጁራና ለማዳለ መንግስቱራ
ህዝቡ ከቤት ወጥቶ መስራት አቅቶታል። የዘራነውን ሰብል አዝመራውን ለመሰብሰብ ተቸግረናል። ዘንድሮ ቡና ጥሩ ምርት ቢይዝልንም እየተበላሸ ነው። ወጣት ሴቶችና ወንዶች ለስራ ይዘን መውጣት አንችልም። የጸጥታው ኃይሎች በጣም እያወቁን ብዙ ችግሮች እያደረሱብን ነው። ከዚህ በፊት ታጣቂዎቹ ለጥቆማ ነው የመጣችሁት እያሉ ወደ ጫካ እንዳንሄድ ይከለክሉን ነበር። ዘንድሮ ደግሞ የመንግስት ኃይሎች ናቸው ከልካዮቹ። በሁለቱ መካከል አጣብቂኝ ገብተን እንዳንሰራ ተቸግረናል።
የሁለቱ ዞኖች አርሶ አደሮች ባነሱት ቅሬታ ላይ የጠየቅናቸው የኦሮሚያ ክልል የግብርና ቢሮ ምክትል ኃላፊና የቡናና የፍራፍሬ ልማት ኃላፊ አቶ መሐመድ ሳኒ አሚን ቡና አብቃይ በሆኑ የክልሉ ሁሉም አካባቢዎች ምርቱ እየተሰበሰበ ነው ሲሉ ለአሜሪካ ድምጽ አስታውቋል።
ማንተና ወደናለ ኦሮሚያ ቡና ወምሸጥ ተፈጸተው ቡና አላሆ ባቴቲ ጋሪ ደውልት ከማ ፈንጂዳ
በሁሉም ዞኖች ላይ ምርቱን በጥራት ለመሰብሰብ የሚያስችል ስራ እያከናወንን ነው። የጸጥታ ችግሩ ምንም ተጽዕኖ አልፈጠረብንም። ግለሰቦች ያሉትን ቢሉም እኛ ግን በየአመቱ ከሁሉም ቡና አብቃይ አካባቢዎች ምርት እየሰበሰብን ነው። አንቺ አነሳሽው መረጃ የለኝም።
ከመመለከታቸው የመንግስት ማዋቅሮች ማለትም ከኦሮሚያ ክልል ቡናና ሻይ ባለስልጣን፣ ከኦሮሚያ ቡና ዩኒየን፣ ከኦሮሚያ ክልል የጸጥታ ቢሮና አስተዳደር፣ ከኦሮሚያ ህብረት ስራ ማህበራት ማስፋፊያ ኤጀንሲ ምላሽና አስተያየት ለማግኘት ያደረግነው ሙከራ አልተሳካም። ይሁንና የኦሮሚያ ክልል የመንግስት ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በቅርቡ ለአሜሪካ ድምጽ እንደተናገሩት አርሶ አደሩ የደረሰውን ሰብል እንዳይሰበስብ እንቅፋት የሚፈጥረው የሸኔ ታጣቂ ነው ሲሉ መግለጻቸው አይዘነጋም። የኮሙኒኬሽን ቢሮ ኃላፊ ተጠያቂ ያደረጉት የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ግን ወንጀላውን እንደማይቀበሉ ማስተባበላቸው ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በኢትዮጵያ ያሉ ግጭቶች በሰላም እንዲፈቱ የሰብአዊ መብት ተሟጋች ተቋማት ጥሪ ማቅረባቸውን ቀጥለዋል። ኢሰመኮና ኢሰመጉ ዓለም አቀፍ የሰብአዊ መብቶች ቀንን መነሻ በማድረግ ባወጧቸው መግለጫዎች ለሰብአዊ መብት ጥሰት ዋነኛ መንስኤ የሆኑ ግጭቶች በሰላማዊ መንገድ እንዲፈቱ መንግስት የመሪነቱን ሚና እንዲወጣ አሳስበዋል። የኢሰመኮ ምክትል ዋና ኮሚሽነር ራኬ መሰለና የኢሰመጉ ምክትል ዋና ዳይሬክተር አቶ ተስፋይ ገመቹ በሰጡን አስተያየት ለግጭቶች ብቸኛ መፍትሄ ነው ያሉት የድርድር አማራጭ ተስፋ ሊቆረጥበት እንደማይገባ ገልጸዋል። በዚህ ጉዳይ ላይ ከመንግስት አካል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ኬኔዲ አባተ ዝርዝር አለው።
ትናንት ዳር 30 ቀን 2016 ዓ.ም የተከበረውን 75ኛውን ዓለም አቀፍ የሰብአዊ መብቶች ቀን በማስመልከት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እንዲሁም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ባወጡት መግለጫ ለግጭቶች ዘላቂ መፍትሄ ለማምጣት ሁሉም የሚመለከታቸው አካላት ግልጽና አካታች የሰላም ሂደቶችን እንዲከተሉ ዳግም ጥሪ አቅርበዋል። ዓለም አቀፉ የሰብአዊ መብቶች ቀን በኢትዮጵያ የሚከበረው ግጭቶች በአገሪቱ አጠቃላይ የሰብአዊ መብት ላይ የሚያሳድሩት ተጽዕኖ በቀጠለበት ወቅት ነው። እነዚህ ግጭቶች እልባት እንዲያገኙ ከማድረግ አንጻር ታዲያ መንግስት የመሪነቱን ሚና መውሰድ እንዳለበት የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ይገልጻሉ።
የሰብአዊ መብቶች ሁኔታዎችን በጣም አሳሳቢ ደረጃ ያደረሰው ጉዳይ በተለያዩ የሀገራችን ክፍል የሚከሰቱ በተደጋጋሚ ያገረሹ አንዳንዴም ቀነስ እያለ ያሉ ግጭቶች አሉ። እነዚህ ግጭቶችን ግልጽና አካታች በሆነ ሂደት ዘላቂ መፍትሄ መስጠት እንደሚያስፈልግ አንስተን ነበር። አሁንም ይህንን አጋጣሚ በመጠቀም እነዚህ ግጭቶች ዘላቂ መፍትሄ እንዲያገኙ ሁሉም መረባረብ እንዳለበት፣ መንግስት በተለይ ደግሞ የተጀመሩ የምክክርና የዘላቂ ሰላም ሂደቶችን በማጠናከር ከሲቪክ ማህበረሰብ ጋር ከዓለም አቀፍ ማህበረሰቡም ጋር በመተባበር እነገቶች በተጠናከረ ሁኔታ ውጤት እስኪያመጡ ድረስ በተጠናከረ ሁኔታ ይሰራባቸው ይገባል።
የኢሰመጉ ምክትል ዋና ዳይሬክተር ተስፋዬ ገመቹም እንዲሁ ግጭቶችን የማስቆም ዋነኛ ኃላፊነት የመንግስት መሆኑን ያስረዳሉ።
ግጭት ቀስቃሽ ነገሮች እዚህም እዛም አሉ። እንደዚህም ደግሞ በሰሜን በተለይ በአማራ ክልል ላይ ያለው ግጭት በጣም ተስፋፍቶ ብዙ ጥሰት እያደረሰ ነው ያለው። ያ ብቻ ሳይሆን በኦሮሚያም ክልል በተደጋጋሚ የሆኑ የሰብአዊ መብት ጥሰቶች እያየን ነው። ስለዚህ መንግስት እነዚህን ማስተካከል እንዲችል ኃላፊነቱን እንዲወጣ ሰላምን ለማምጣት ሁሉም በበኩሉ አስተዋጽኦ ሊያደርግ እንደሚገባ ነው የምናምነው። በዋነኛነት ግን መንግስት ይህንን ነገር እንዲያከብር፣ ለድርድር በጣም ክፍት እንዲሆን እድሎችን እንዲያመቻች፣ እንደዚሁም ደግሞ አንዳንድ ያልተቀበልናቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች አሉ፣ እነዚህም እንዲጸድቁ እርምጃ እንዲወስድ ነው እንግዲህ እኛ ጥሪ ማለት ነው።
ከሰሞኑ አማራና ትግራይን ጨምሮ በተለያዩ ክልሎች ጉብኝት ያደረጉት በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ የሰብአዊ መብቶች ቀንን አስመልክተው ባስተላለፉት መልእክት በመላው ኢትዮጵያ በተለይም በአማራና በኦሮሚያ ክልሎች ያሉ ለሰላማዊ ዜጎች ፈታኝ ሁኔታዎች አፋጣኝና በቂ ትኩረት እንዲሰጣቸው እንዲሁም መሰረታዊ የሰብአዊ መብቶችን ለማስጠበቅ ውጤታማ እርምጃዎች እንዲወሰዱ ጥሪ አቅርበዋል። የሰብአዊ መብት ተሟጋቾችን ጨምሮ ሌሎችም የሀገር ውስጥና የውጭ አካላት ግጭቶችን በድርድር የመፍታት ጥሪ ማቅረባቸውን ቢቀጥሉም ከፕሪቶሪያው የሰላም ስምምነት በኋላ ውጤታማ ድርድር ማድረግ አልተቻለም። በመንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ በሁለት ዙር የተደረገው ድርድርም ያለ ስምምነት ሲቋጭ በአማራ ክልል ያለውን ግጭት ለማቆም በይፋ የተጀመረ ድርድርም ይሁን የድርድር እንቅስቃሴ የለም። ይህን ጉዳይ በተመለከተ ከመንግስት ኮሙኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረት ሚኒስትሩ ዶክተር ለገሰ ቱሉ ለስልክ ጥሪ ምላሽ ባለመስጠታቸው ሊሳካልን አልቻለም። ሆኖም ግጭቶችን ለማቆም ከሰላማዊ መንገድ ውጪ ሌላ አማራጭ የለም የሚሉት የኢሰመኮ ምክትል ዋና ኮሚሽነር ራኬ መሰለ የድርድር መንገዶች ተስፋ ሊቆረጥባቸው አይገባም ሲሉ ይመክራሉ።
ሰላም የማስፈን ሰብአዊ መብቶችን ሙሉ ለሙሉ የማስከበር የማስጠበቅ ሁኔታ ሂደት ነው። ድርድሮችም ያው በተለይ ወደ ግጭት ያመሩ አለመግባባቶች ብዙ ጊዜ ወደ ድርድር ወደ ጠረጴዛ መምጣት ትንሽ ጊዜ ይፈጭባቸዋል። ነገር ግን ምንም ተስፋ ሳንቆርጥ ሳንሰላች በዚህ ሂደት በሰላሙ ሂደት ሌላ አማራጭም ስለሌለ በሰላሙ ሂደት ዘላቂ መፍትሄ እስክናገኝ ድረስ መንግስት የሚመለከታቸው አካላት ሲቪል ማህበራት በዚህ ሂደት ላይ ተሳትፈው ይህንን ለማሳካት ሁላችንም አብረን እንድንጠር ነው።
የኢሰመጉ ምክትል ዋና ዳይሬክተር ተስፋዬ ገመቹም ይህን ሀሳብ ይጋራሉ።
የሁለቱንም ሳይድ ዊሊንግነስ ይፈልጋል፣ ድርድር ፈቃደኝነት ይፈልጋል። ስለዚህ ህዝቡ ችግር ውስጥ ነው ያለው። ስለዚህ ለህዝብ እንደ ቆመ መንግስት በመንግስትም በኩል እንደዚሁም ደግሞ ለህዝብ ቆመናል የሚልም ሌላ አካል ይህን ለዚህ ግጭት በአንድ በኩል ኮንትሪቢዩት እያደረገ ያለ አካልም በዚህም በዛም በኩል ያሉ በተቻለ መጠን ለድርድር ፍላጎት እንዲያሳዩ ነው አደራ የምንለው በእኛ በኩል።
የዘንድሮው ዓለም አቀፍ የሰብአዊ መብቶች ቀን ነጻነት፣ እኩልነትና ፍትህ ለሁሉም በሚል መሪ ቃል ነው እየተከበረ የሚገኘው። የኢትዮጵያ ሰብአዊ መብቶች ኮሚሽን ቀኑን በማስመልከት የሚያካሂደውን ዓመታዊ የሰብአዊ መብቶች ፊልም ፌስቲቫል ዛሬ ጀምሯል። በማህበረሰቡ ዘንድ በሰብአዊ መብቶች ዙሪያ ግንዛቤን ለመፍጠር ታስቦ የሚካሄደው ይህ ፌስቲቫል ዘንድሮ ሲካሄድ ለሶስተኛ ጊዜ ሲሆን ከአዲስ አበባ በተጨማሪ በተለያዩ የኢትዮጵያ ከተሞችም ይካሄዳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደዚህ ወደ ዩናይትድ ስቴትስ እንመለስ። ደግሞ ዩናይትድ ስቴትስ እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ቀጣይነት ባለው መልኩ በመደገፋ የሚሰነዘርባት ትችት እየጨመረ ባለበት በዚህ ወቅት ትላንት እሁድ የአቋማን ትክክለኛነት በመግለጽ ተከላክላለች። በጎን ለጎንም የፍልስጤም ሲቪሎችን ደህንነት የመጠበቅ አስፈላጊነትንም በድጋሚ አሰምታለች። በዚህ ዙሪያ ቬሮኒካ ባልደራስ አንድ ያደረሰችንን ዘገባ ደረጀ ደስታ ያቀርባል።
የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት እሁድ ወታደሮቻቸው በጋዛ ያደረጉት እንግስጋሴ በበለጠ ኃይልና ግፊት የገለጹት በዚህ መንገድ ነው።
አልሐማን ምሽኽ ተኸን በየትር ሰት በአጽሙት
ሐማስን የማጥፋት ሁሉንም ታጋቾቻችንን የማስመለስ ጋዛ እስከመቼም የእስራኤል ስጋት መሆኗን እስክታቆም የተገባው ቃል እስኪፈጸም የሚሉትን ሁሉንም ግቦቻችንን ለማሳካት
ኔታንያሁ ባለፈው ሳምንት የተባበሩት መንግስታት የጸጥታው ምክር ቤት ባስቸኳይ የተኩስ አቁም እንዲደረግ የሚጠይቀውን ውሳኔ በመቃወም ድምጽን በድምጽ በመሻር መርቷ ውድቅ በማድረጓ አሜሪካን አመስግነዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት እሁድ በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ዝግጅት ላይ ቃለ መጠይቅ በሰጡበት ወቅት ውሳኔውን አብራርተዋል።
With Hamas still alive, still intact, and again with the stated intention
Hamas አሁንም እስካለ ድረስ ልክ እንደነበረ ሆኖ እንደ አውሮፓውያን አቆጣጠር ጥቅምት 7 የነበረውን አሁንም የመፈጸም ዓላማ ያለው ከሆነ ያበቀላሉ ችግሩን የበለጠ ያባብሰዋል።
ብሊንከን እስራኤል ራሷን ለመከላከል የሚያስፈልጋትን ድጋፍና መሳሪያ የመስጠትን አስፈላጊነት አጽንኦት ሰጥተውታል። ይሁን እንጂ ያ ያለ ቅድመ ሁኔታ እንዳልሆነ ግልጽ አድርገዋል።
Those rules apply to Israel as they do to any other country, including
ተግባራዊነታቸውና ያለማቀፍ የሰብአዊ ሕግጋትን የማክበር ወሳኝ ግዴታን የሚያካትተውን ጨምሮ እንደ ማንኛውም አገር ሁሉ እነዚህ አጎች እስራኤል ላይም ተፈጻሚ ይሆናሉ።
ይህም ሆኖ ግን በጋዛ የዜጎች ሞት እየጨመረ በመምጣቱ በየአመቱ የዓለም ፈተናዎችን ለመወያየት በሚደረገው የዶሃ ፎረም ላይ የዩናይትድ ስቴትስ አቋም ጠንካራ ትችት ቀርቦበታል። የፍልስጤም ጠቅላይ ሚኒስትር መሐመድ ሽታያህ እንዲህ ይላሉ።
It's not up to Israel only. It is those who have given
እስራኤል ብቻ አይደለም ፍልስጤማውያንን እየገደሉ እንዲቀጥሉ ለእስራኤላውያን የይሁንታ ፈቃድ ሰጥማቸው።
የዮርዳኖስ የውጭ ጉዳይ ሚኒስትር አይማን ሳፋዲም ይህን አክለዋል።
In the United States we had a very blunt conversation with
United States ከአሜሪካ የውጭ ጉዳይ ሚኒስትር ብሊንከን ጋር በጣም ግልጽ የሆነ ውይይት አድርገናል። ሁላችንም የአረብና የሙስሊም ልዑካን በጣም ግልጽ ነበርን። ጥቃቱን ያቆሙ፣ በቂ ሰብአዊ አቅርቦቶችን ወደ ሁሉም ክፍሎች ይፍቀዱ፣ በጋዛ የሲቪሎች ጥበቃ ይረጋገጥ የሚሉ ቅድሚያ መንሰጣቸው ነገሮች በግልጽ ተቀምጠዋል።
በዶሃ ፎረም የተሳተፉት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬጅ ሰብአዊ የተኩስ አቁሙ እንዲታወጅ መማጸናቸውን እንደሚቀጥሉ ሲገልጹ፣ የጄኔቭ የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም ገብረኢየሱስ ጦርነቱ በጋዛ ሰርጥ አካባቢ ያስከተለ ያለውን የጤና ተጽዕኖ በመጥቀስ አስጠንቅቀዋል።
As more and more people move to a smaller and smaller area
ብዙ ሰዎች ወደ ትንሽና በጣም ትንሽ ወደ ሆነ አካባቢዎች በመሄዳቸው የጨናነቅ ከበቂ ምግብ፣ ውሃ፣ መጠለያና የንጽህና አጠባበቅ ጥረት ጋር ተደምሮ በሽታን ለማስፋፋት ምቹ ሁኔታዎችን እየፈጠረ ነው።
ድርጅታቸው በአካልና በአእምሮ የተዳከሙ የጤና ባለሙያዎችን የሚደግፉ ቡድኖችን ወደ አካባቢው ማሰማራቱንም የዓለም ጤና ድርጅት ኃላፊው ጠቁመዋል።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። አሁን የመጀመሪያውን ምዕራፍ ዝግጅቶቻችንን አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው ምዕራፍ ወደ መጀመሪያ ዝግጅት አድርገን ወደ ያዝ ነው የሐኪሞን ይጠይቁ ከማለፋችን በፊት ግን ተከታዩን ማስታወቂያ ሰምተን እንመለስ።
በቅርብ ቀን ኢትዮጵያ የሰላም መንገዶች ምዕራፍ 2
የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች በሚል ርዕስ ከሚያካሂዳቸው የቴሌቪዥን ውይይቶች ከታዩ ምዕራፍ ዝግጅት ላይ ነው።
አንድ አመት ከፕሪቶሪያ ወዲህ በሚል ርዕስ እየተሰናዳ ያለው አወያዮችና ተጋባዥ እንግዶች ተሳተፉበት የስቱዲዮ ውስጥ የቴሌቪዥን ውይይት በቅርብ ቀን እናንተ ዘንድ ይደርሳል።
ከኢትዮጵያ የተለያዩ አካባቢዎች የተሰባሰቡ ጥያቄዎችና አስተያየቶች፣ የስቱዲዮ እንግዶች ሐሳቦች፣ በአካልና በስካይፕ የተሳተፉ አወያዮች አመለካከቶችና የመፍትሄ ሐሳቦች በስፋት ይስተናገዳሉ።
ይህ የ90 ደቂቃ ውይይት በአማርኛ፣ በኦሮምኛና በትግርኛ የሚዘጋጅ ሲሆን የአማርኛው ክፍል በቅርብ ቀን ደርሶታል።
በመጪዎቹ ተከታታይ ሳምንታት የኦሮምኛና የትግርኛ ዝግጅቶች በኢትዮጵያ የሰላም መንገዶችና በኤርትራ አስተዳደርና ዲሞክራሲ ላይ አተኩረው ይቀጥላሉ።
ኢትዮጵያ የሰላም መንገዶች ከፕሪቶሪያ ወዲህ
በቅርብ ቀን በአሜሪካ ድምጽ
ተመልሰናል። የአሜሪካ ድምጽ ከዋሽንግተን ዲሲ መተላለፉን ይቀጥላል። አሁን ተከታዩ ሐኪሞን ይጠይቁ ነው። የምትመገበውን ትሆናለህ የሚለው የአባባል ከጤና አንጻር ያለውን አንድምታ በሳይንሱ መነጽር የሚመረምር በሰውነታችን ውስጥ ካሉት የትየለሌ ረቂቅ ተዋህሲያን ጋር ያለውን ተራክቦና ብሎም በጠቅላላው የጤናችን ይዞታ ላይ የሚያሳድረውን ተጽዕኖ የሚፈትሽ ቅንብር ነው የዛሬው ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው። ሙያዊ ትንታኔያቸውን የሚሰጡን ዶክተር ዘላለም ኃይሉ በዩናይትድ ስቴትስ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር የረቂቅ ተዋህሲያን ጥናት ክፍል ረዳት ፕሮፌሰር ናቸው። አሉላ ከበደን ያነጋገራቸው።
ዶክተር ዘላለም በእንግሊዘኛው አጠራር ማይክሮባዮም በሚል ጥቅል ስያሜ የሚጠሩት እነኚህ ቁጥራቸው እጅግ የበዛ በዋናነትም በወድቃችን ውስጥ የሚገኙት ረቂቅ ተዋህሲያን ለሰውነት የሚሰጡት ጠቀሜታ እጅግ የላቀ ከመሆኑም ባሻገር የሰውነታችን አንድ አካል ተደርገው በመታየትም ላይ ናቸው። የዚህን ፍሬ ነገር መሰረት በመረዳት ብንጀምር
አመሰግናለሁ አሉላ። ልክ ነህ እንዳልከው እነዚህ ማይክሮባዮም በማለት በጥቅል የምንገልጻቸው ህዋሳት በሰውነታችን ውስጥ በጣም በከፍተኛ ቁጥር ነው የሚገኙት። እንዲሁም አዳዲስ የወጡት ጥናቶች እንደሚያመለክቱት እንደ አንድ ተጨማሪ ኦርጋን ወይንም ለምሳሌ እንደ ሳምባችን፣ እንደ ልባችን ወይንም እንደ ሌላ የሰውነት ክፍላችን እንደ ኩላሊት የራሳቸው የሆነ ጥቅም ያላቸው እንደ ኦርጋን ተደርገው ነው የሚወሰዱት ከብዛታቸው አንጻር ማለት ነው። የሰውነታችንን ባላንስ የሚመጥን የሚጠብቁ ናቸው። ሌላ ተጨማሪ አደገኛ ህዋስ እንዳይገባ የሚከላከሉ ናቸው። ጠቃሚ የሆኑ ንጥረ ነገሮችን ያመርታሉ። እንዲሁም ኒውትሪሽን የሚባለውን ንጥረ ነገር በሰውነታችን አብዞርብ እንድናደርግ የሚረዱ ናቸው። በዚህ ምክንያት የራሳቸው የሆነ ጥቅም ያላቸው ኦርጋን ማለት ይቻላል በሰውነታችን ውስጥ። ሌላው ባህሪያቸው ደግሞ ለምሳሌ ቫይረሶችን በምንጠቅስበት ጊዜ ሰውነታችን ውስጥ ለረጅም ጊዜ ከቆዩ በኋላ ከኛም ጋር የመዋሃድ ባህሪ አላቸው። አንደኛው የዘረመል ጥናት የሚያሳየው ለምሳሌ የሰውን ዘረመል በምትዘረዝርበት ጊዜ እና 3 ቢሊዮን አካባቢ ነው በምታይበት ጊዜ ወደ 8% የሚሆነው ከነዚህ ከባክቴሪያ እና ከቫይረሶች የተዋጣ ነው። ስለዚህ በህይወት ውደታችን ውስጥ መናገኛቸው ኢንፌክሽኖች ፊርማ አስቀምጠው ነው በዘረመላችን ውስጥ የሚሄዱት። ያ ማለት ግን ሰው ለምሳሌ ዘረመሉን የምታጠራቅም ከሆነ ከ200 ከ300 ዓመት በኋላ ምን አይነት ኢንፌክሽኖች እንደነበሩት ዘረመሉን በማጥናት መናገር ይቻላል። እንዲሁም ከዘመናዊ ጥናቶች ጋር በተያያዘ ለምሳሌ ቢሮክ ውስጥ የነበሩ ሰዎች በብላክ ዴይዝ ወይም ጥቁር ህመም ተብሎ በሚጠራበት ጊዜ ከነዚህ ከዘረመላቸው ውስጥ እነዛን ዲኤንኤዎች ማግኘት ተችሏል። የበሽታውን የሚያሳይ ዲኤንኤዎች እስቲል ተቀምጦ ማግኘት ተችሏል እና ያላቸው ጥቅም የሚገለጽ ነው። በምንኖርበት ጊዜ ቀደም እንደዘረዘርኳቸው ብዙ የሚሰጡን ጥቅሞች አሉ። ሁለተኛ ደግሞ ሰውነታችን ወደፊት ለሚመጣ ኢንፌክሽን ወይንም ደግሞ ሌላ አደገኛ በሽታ እንዳይጋለጥ ከራሳችን ጋር በመዋሃድ እንደ ማስታወሻ ሚሞሪ በመሆን ራሳችንን የምንከላከልበት መንገድም ይሆናሉ ማለት ነው። እነዚህ ጥቂቶቹ ናቸው። ከዚህም በላይ ብዙ የተጠቀሱ ጥቅሞች ሊኖሩ ይችላሉ ስለ ማይክሮባዮም።
ዶክተር ዘላለም ከማይክሮባዮም ጉዳይ ሳንወጣ አመጋገባችንን እና ጤናችንን የሚመለከተውን እናዛምድ። ቀደም ብሎ እንደተጠቀሰው በሆድቃችን ውስጥ ከፍተኛ መጠን ያላቸው እነኚህ ረቂቅ ተዋሲያን ያሉበትን ከባቢ ሁኔታ የማያናጋ እንዲሆን የማድረግ አስፈላጊነት ትልቅ ስፍራ ያገኘ ነው። የምንመገበው ምግብ በዋናነት እንደ ፍላጎታችን ብቻ ሳይሆን ይህንን ሁኔታ ከግምት ያስገባ በማድረግ ለጤናችን ዋስትና ያጎናጽፋል የሚል ነው። ለዚህ መሰረቱ ምንድን ነው?
ልክ ነው አሉላ። አመጋገባችንን በሚመለከት እንግዲህ አሁን ለምሳሌ ከዘመናዊ አኗኗር ዘይቤ ጋር በተያያዘ አንደኛው በጥናቶች የሚታየው ነገር የምንመገባቸው ምግቦች በመጀመሪያ ደረጃ ማይክሮባዮምን ነው ኢንፍሉዌንስ የሚያደርጉት። ሶ የምንመገባቸው ምግቦች ለምሳሌ በጣም ተፈጥሯዊ ወይንም ደግሞ በጣም ፕሮሰስ የሆኑ ከፋብሪካ የመጡ በሚሆኑበት ጊዜ በሰውነታችን ውስጥ የሚገኘው የማይክሮባዮም አይነት መጀመሪያ የሚቃወሰው እሱ ነው እና ትክክለኛውን አይነት በብዛህነት ደግሞ ሰፋ ያለ የማይክሮባዮም አይነት መያዝ ለጤንነት እንደተቀዳሚ ተደርጎ ነው። ይሄ በጣም በተደጋጋሚ በተደረጉ ጥናቶች የተረጋገጠ ነው። እንደምታውቀው አሁን በሆስፒታል ሁላ ሰዎች ሲሄዱ እንደ ድሮ ለምሳሌ የሆድ መረበሽ ያለውን በሽተኛ አንቲባዮቲክ እንዲወስድ ማድረግ ብቻ ሳይሆን ከአንቲባዮቲኩ በላይም ማይክሮባዮምን ሪፕሌስ የሚያደርግ የማይክሮባዮም ጥርቅም ያለው መጠጦች አብሮ የሚታዘዝበት ጊዜ ያለ ነው። አንዳንድ ባክቴሪያዎች እንደውም አንቲባዮቲክ በማዘዝ በሽታውን የሚያባብሱ እንዲሁም ብቻቸውን አንቲባዮቲክ ደግሞ ሊያድናቸው የማይችሉም ናቸው። ያ የሚያሳየ ማይክሮባዮሙን እስካልመለስን ድረስ ሙሉ ለሙሉ ተፈጥሯዊ ሁኔታውን ስለማንመልስ ፈውስ ሊገኝ የሚችልበትን መንገድ ይቀንሰዋል። በኖርማል ዕለታዊ አኗኗራችን የምንበላው ምግብ፣ የምንጠጣው መጠጥ ይሄንን ማይክሮባዮም አይነቱን ብዛህነቱን በመቀየር ጉልህ ሚና ይኖረዋል። በምንታመምበት ወቅትም ከሚደረግልን የሕክምና አሰጣጥ መንገዶች ለምሳሌ ከተለመደው ላይ ጸረ ተዋሲያን መድኃኒት ከመጠቀም በተጨማሪ የተጎዳውን ማይክሮባዮም አብሮ ማከም እንደ ስታንዳርድ ፕራክቲስ እየተወሰደ የመጣ ነው።
አንድ ሌላ ተዛማጅ ጭብጥ እናንሳ። የማይክሮባዮም ጥናት ቀደም ብለው አውሮፓ ውስጥ በአንድ ወቅት ብዙ ህዝብ ከጨረሰው ጥቁር ሞት የተባለው ወይም ብላክ ዴዝ ከተባለው በሽታ ጋር የተያያዘበትን አንስተዋል። ስለዚህ በሽታ ምንነት ለማወቅ ጭምር የዚህ ጥናት ማስቻሉን ጠቅሰዋል። በተመሳሳይም የቀደሙ ዘረመሎችን በማጥናት የህዝቦችን ፍልሰት አካሄድ መረዳት፣ ከየት ወዴት እንደፈለሱ፣ ምን አይነት የተፈጥሮ ሁኔታዎችን ተቋቁሞ እንደዘለቁ ወይም ውድመት እንዳደረሱባቸው ማወቅ ማስቻሉን የሚዘረዝር ጥናት ተመልክቻለሁ። ስለዚህስ ምን ይነግሩናል?
እንግዲህ አንደኛው ዲኤንኤ ይሁን ዘረመል የምንለው የተፈጥሯችን መሰረታዊ የሆነ አካል በጊዜ ውደት ውስጥ በቀላሉ የማይጠፋና ለረጅም ጊዜ መቆየት የሚችል ነገር ነው። ሰውነታችን የተሰራበት ፕሮቲን ወይንም ጡንቻ የሆነው በእንግሊዝኛ መስል የምንለው በፍጥነት እንግዲህ ከሞተን በኋላ የሚፈራረስና የሚጠፋ ሲሆን፣ ለምሳሌ በአጥንት ውስጥ የሚገኝ የዲኤንኤ ሞለኪውል ወይንም ደግሞ ዘረመላችን ግን ለረጅም ጊዜ መቆየት የሚችል ነው። ብዙ እንደ ሙቀት ሊሆን ይችላል፣ እንደ ቅዝቃዜ ሊሆን ይችላል፣ አይነቶችን ተቋቁሞ ለረጅም ጊዜ የሚቆይ ነው። ያንን በመጠቀም እንግዲህ ሳይንቲስቶች ለምሳሌ ከአጥንት ውስጥ የሚገኝ ከረጅም ጊዜ በፊት ያለፉ ሰዎችን በአርኪኦሎጂካል የተወሰዱ አጥንቶችን ከነሱ ውስጥ ዘረመል ፈልፍሎ በማውጣት የነዛን ዘረመሎች ማጥናት ተችሏል። ይህም ከቴክኖሎጂ ጋር የሚያያዝ ነገር ነው። አሁን ባለንበት ደረጃ ከነሱ ውስጥ የወጡ የዘረመል አይነቶችን ላብራቶሪ ልንወስደው ከምንፈልገው የኳሊቲ መጠን አነስ ቢልም ስቲል ያለው ቴክኖሎጂ በደንብ ሊዘረዝርልንና ሊያሳየን የሚችል ደረጃ ተደርሷል። በዚህ ምክንያትም ብዙ ነገሮችን ማወቅ ተችሏል። ቅድም እንዳልኩ ለምሳሌ ሰዎች በሚታመሙበት ጊዜ የሚያገኟቸው ኢንፌክሽኖች ከነሱ ጋር ተዋህደው ለረጅም ጊዜ እንደ ፊርማ ራሳችን ውስጥ የሚታዩ ይሆናሉ። ሌላው ማድረግ የሚቻለው በአርኪኦሎጂ ከተገኙ አጽሞች ውስጥ የሚወጣ ዲኤንኤ ከተገኘ ያንን በመዘርዘር ከጊዜው ከነበሩና ከሱ በኋላ ካሉ የዘረመል አይነቶች ጋር በማነጻጸር በዛ ጊዜ የነበረውን የሰዎች አይነት ወይንም ደግሞ የአኗኗር ዘዴ ብዙ ነገሮች መረዳት ይቻላል። እነዚህ ሳምፕሎች የተወሰዱበትን ጊዜ እና በዛ ጊዜ የነበረውን ደግሞ ታሪካዊ ዑደት በማመሳከር ብዙ ነገሮችን ልንረዳ የምንችልበት ነው። የማይግሬሽን ቅድም እንደጠቀስከው የጥንት ዲኤንኤ ወይንም ከነዚህ ከአርኪኦሎጂክ ሪሜንስ ወይንም ደግሞ አጥንቶች ውስጥ የሚገኘውን ዲኤንኤ በማየት የሰዎች ማይግሬሽን ኢቨንት በምን እንደተመሰረተ ለመረዳት ተችሏል። ለምሳሌ በዛ ጊዜ የነበረ የጦርነት ዑደት ካለ ያንን ታሪክ በማገናዘብ እንደገና ደግሞ የፈለሱትን የሰዎች አይነት የሚያሳዩ የዲኤንኤ ሞለኪሎች በመጠቀም ሁለቱን የታሪክ ዑደቱንና የዲኤንኤውን ፋይንዲንግ ማነጻጸር የሚቻልበት ጊዜ ላይ ነው ያለ ነው ማለት ነው።
በርከት ያሉ ጉዳዮችን የሚዳስስ ውይይት አድርገናል። በርከት ያሉ ጭብጦችን የሚመለከት ቃለ ምልልስ ነው ያደረግነው።
ዶክተር ዘላለም ኃይሉ መኩሪያ በኦሃዮ ስቴት ዩኒቨርሲቲ የረቂቅ ተዋሲያን ምርምር ትምህርት ክፍል ረዳት ፕሮፌሰርና የተላላፊ በሽታዎች ሞለኪውላር ኤፒዲሞሎጂ ላቦራቶሪ ተባባሪ ዲሬክተር ለሰጡን ሰፊ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ።
ዶክተር ዘላለምን እናመሰግናለን። ዝግጅታችን ይቀጥላል። ተከታዩ ደግሞ አፍሪካ ነክ ርዕሶች ነው። የፈረንሳይ ነዳጅ ኩባንያ ቶታል ኢነርጂስ ታንዛኒያና ዩጋንዳ ውስጥ በሚዘረጋው የድፍድፍ ነዳጅ ማስተላለፊያ አካባቢ የሚኖሩ ማህበረሰቦችን እያስፈራራ ነው ተብሎ ተወንጅሏል። ውንጀላውን ያሰማው በሰብአዊና ከተፈጥሮ አካባቢ ጋር ተያያዥ በሆኑ መብቶች ላይ የሚደርሱ ጥሰቶችን የሚከታተለው ግሎባል ዊትነስ የተባለው ዓለም አቀፋዊ ተቋም ነው። ቶታል ኢነርጂስ ታንዛኒያና ዩጋንዳ ውስጥ በ5 ቢሊዮን ዶላር ወጪ ከ1443 ኪሎ ሜትር ርዝማኔ ያለው የምስራቅ አፍሪካ የድፍድፍ ነዳጅ ማስተላለፊያ በመዘርጋት ላይ ነው። ግሎባል ዊትነስ ያነጋገራቸው የነዳጅ መስመሩ አካባቢ ነዋሪዎች ለመሬታችን ዝቅተኛ ካሳ ክፍያ እንድንቀበል እያስፈራሩና እያስገደዱን ነው ማለታቸውን ግሎባል ዊትነስ ባለፈው ሳምንት ባወጣው መግለጫ አስታውቋል። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ቆንጂት ታየ ለአፍሪካ ነክ ርዕሶች እንደሚከተለው አሰናድታለች።
ግሎባል ዊትነስ እንዳለው ቶታል ኤነርጂስ ከታንዛኒያ የወደብ ከተማ ከታንጋ አንስቶ እስከ ዩጋንዳ አልበርት ሃይቅ ድረስ ለሚዘረጋው የድፍድፍ ነዳጅ ማስተላለፊያ ቧንቧው ለተወሰደባቸው መሬት ካሳ ለማስከፈል ጥረት እያደረጉ ያሉ ነዋሪዎችን ከሁለቱ ሀገሮች መንግስታት ባለስልጣናት ጋር ተባብሮ እያስፈራራ እያፈነ ነው። Total Energies ውንጀላውን ያስተባብላል። Global Witness በጉዳዩ ኦፊሴላዊ ምርመራ እንዲከፈት ጠይቋል። ሃና ሂንድስትሮም የግሎባል ዊትነስ የመሬትና የአካባቢ ደህንነት ተሟጋች ዘመቻ ከፍተኛ ተመራማሪ ናቸው። ለቪኦኤ በሰጡት ቃል Total Energies በሰብአዊ መብት ጥሰቶች እየተሳተፈ እንደሆነና በሁለቱም ሀገሮች ባለው አምባገነናዊ የፖለቲካ ድባብ እየተጠቀመ መሆኑን ይናገራሉ።
We found evidence suggesting that Total Energies
ቅርንጫፍ ኩባንያዎቹ የቀጠራቸው ድርጅቶችና አጋሮቹ በነዳጅ ማስተላለፊያው መስመር ላይ ባሉት ማህበረሰቦች ላይ በሚያደርሱት ወከባ Total Energies ተባባሪ መሆኑን የሚጠቁሙ ማስረጃዎች አግኝተናል። ያነጋገርናቸው በርካታ ሰዎች ለመሬታችንና ለንብረታችን በቂ እንዳልሆነ ያወቅን ዝቅተኛ ካሳ እንድንቀበል ተደርገናል ብለውናል። ይህ በሁለቱም ሀገሮች ባለው የፍርሃት ድባብ የተነሳ ነው። በሪፖርታችን ላይ እንዳልነው ቶታል በዩጋንዳና በታንዛኒያ ያለውን አምባገነናዊ የፖለቲካ ሁኔታ እያተረፈበት ነው። ምክንያቱም ባለው ሁኔታ የአካባቢ ደህንነት ተሟጋቾች ድርጊቱን ተቃውመው ለመናገር አይችሉም።
የሰባዊና የአካባቢ ደህንነት ተሟጋች ቡድኑ በብዙ ቢሊዮን ዶላር ወጪ ስለሚገነባው የነዳጅ ማስተላለፊያ የመብት ተሟጋቾችን፣ የጉዳዩን አዋቂዎች፣ ጋዜጠኞችንና በግንባታው የተጎዱ ከ200 የሚበልጡ ሰዎችን እንዳነጋገረ ገልጿል። የ51 ዓመቱ አርሶ አደር ጀለሲ ሙጊሻ በድፍድፍ ነዳጅ ማስተላለፊያው ግንባታ መሬታቸው እንደተወሰደባቸው ከገለጹ በርካታ ነዋሪዎች መካከል አንዱ ናቸው። መሬታቸው ሲወሰድባቸው ይህ ሁለተኛ ጊዜ መሆኑን የሰባት ልጆች አባት የሆኑት ጀለሲ ሙጊሻ ለቪኦኤ ገልጸዋል። እንደ አውሮፓውያን አቆጣጠር በ2017 ለነዳጅ ማጣሪያና ማጠራቀሚያ ጣቢያ ብዙ ሄክታር መሬት ተወስዶብኛል ብለዋል። በ2019 ደግሞ ለነዳጅ ማስተላለፊያው 2.5 ሄክታር መሬት እንደተወሰደባቸው ገልጸው እንስጥ የተባልኩትን አንዱንም ካሳ ዝቅተኛ በመሆኑ አልቀበልም ብያለሁ ነው ያሉት።
Our target is not that we want to sabotage a government program or a project program.
የኛ ፍላጎት የመንግስትን ፕሮግራም ወይም የነዳጅ ፕሮጀክቶች ላይ አሻጥር ለመፈጸም አይደለም። ግን መብታችንን እንዲያከብሩ እንፈልጋለን። መብታችንን ለማስከበር ነው የምንታገለው። ነዳጅ ዘይትና ጋዝ ምን ያህል አስጊ እንደሆነ በአህጉሪቱ ዙሪያ በናይጄሪያና ከሌሎችም ሀገሮች ተሞክሮ እናውቀዋለን። ነዋሪዎች መሬታቸው ተወስዶባቸው ለስቃይ ተዳርገዋል። ያ ዩጋንዳ ውስጥ እንዲደገም አንፈልግም። በቂ ካሳ እንዲከፈልን እንፈልጋለን።
የምስራቅ አፍሪካ የነዳጅ ማስተላለፊያ ፕሮጀክቱ እንደሚለው ግን በግንባታው የመጀመሪያ ምዕራፍ መሬታቸው የተወሰደባቸው ነዋሪዎች መሬታቸው ላይ እየሰሩ እንዲጠቀሙ ተፈቅዶላቸው ነበር። በኋላ ደግሞ ከቦታቸው መፈናቀላቸውን እንዲሁም ከመጀመሪያው የአካባቢ ጥናት ወዲህ ያለፈው ጊዜ ታሳቢ ተደርጎ ጭማሪ ያካተተ ካሳ መድበንላቸዋል ብሏል። አርሶ አደሮቹም እንደ በቆሎና ስኳር ድንች የመሳሰለውን ዘርተን እንድንጠቀም ፈቅደውልናል ብለዋል። ከመሬታቸው መነቀላቸውንና ካሳውም በቂ አለመሆኑን በመቃወም በአገር ውስጥና በፈረንሳይ ፍርድ ቤቶች ክስ የከፈቱ ነዋሪዎችም አሉ። ቶታል ማንንም አላስፈራራሁም ብሎ ውንጀላውን እያስተባበለ ነው። የነዳጅ መስመር ግንባታው የሚመለከታቸው ነዋሪዎች የሚቀርብላቸውን ስምምነት በፍላጎታቸው ብቻ እንዲፈርሙ ብዙ ያሰራር መንገዶችን ቀይሰናል ሲልም አክሏል። ቅሬታቸውንም ተገቢ ትኩረት ሰጥተን እያየን ነው ብሏል። የአካባቢ ጥበቃ ተሟጋቹ ማክስዌል አታሁራ ዩጋንዳ የሚገኘው ታሻ የተባለ የምርምር ተቋም ዋና ስራ አስኪያጅ ናቸው። የነዳጅ ማስተላለፊያ ግንባታውን አስመልክቶ ጥያቄ በማንሳታቸው ጥቃት እንደደረሰባቸው ለቪኦኤ ገልጸዋል።
My office was closed, you know.
የመስክ ቢሮዬን ዘጉትና በሁለት ሰዓት ውስጥ ለቀ ሁጣ ተባልኩ። ከመኖርበት ከራሴ ወረዳ ነው እንደወጣ የታዘዝኩት። በአንድ የነዳጅ ኩባንያ ጥበቃ ሰራተኛ ጥቂት ሰዓት ተሰጥቷል ሁጣ ተብዬ የታዘዝኩ። የት ሊሄድላቸው? ከዚያ በኋላ ይከታተሉን ጀመር። በስልኬ የማደርገውን ግንኙነትም ይሰልላሉ። ወጣ ብዬ ስመለስ ቤቴን ሰብረው ገብተው ደርሻለሁ።
የምስራቅ አፍሪካ የድፍድፍ ነዳጅ ማስተላለፊያ መስመሩ 80% የሚዘረጋው ታንዛኒያ ውስጥ ሲሆን ቀሪው ዩጋንዳ ውስጥ ነው። ከታገደለት ጊዜ በሁለት አመታት ዘግይቶ ስራው በዚህ አመት የተጀመረው የነዳጅ ቧንቧ በዱር አራዊት መኖሪያዎች ተከልለው በሚጠበቁ ስፍራዎችና ያገሬው ተወላጅ ማህበረሰቦች የሚኖሩባቸውን አካባቢዎች አቋርጦ እንደሚያልፍ ግሎባል ዊትነስ ተናግሯል። ቶታል በበኩሉ መስመሩ በሚያልፍባቸው በአካባቢዎቹና በነዋሪዎቹ ላይ የሚያስከትለውን ችግር በሚመለከት ጥናት ያካሄዱ የሁለቱም ሀገሮች መንግስታት ተቆጣጣሪዎች ፈቃድ ሰጥተውታል። በግንባታችን ሰዎች የሚኖሩባቸውን እንዲሁም መጠበቅ ያለባቸውን አካባቢዎች እንዳንነካ ጥንቃቄ እያደረግን ነው ሲልም አክሏል። ግሎባል ዊትነስ የሁለቱም ሀገሮች መንግስታት የአካባቢዎቹንና የሰብአዊ መብት ተከራካሪዎችን ደህንነት እንዲያስጠብቁ አሳስቧል። ቶታል ኤነርጂ ኩባንያም የመሬት ባለቤትነት መብታቸውን ለማስከበር የሚታገሉ ሰዎችና ደጋፊዎቻቸው ላይ አንዳችም የበቀል ጥቃት እንዲደርስባቸው መፍቀድ የለበትም ሲል አሳስቧል።
ለተሰንበት የዓለም ስፖርታዊ ጨዋነት ሽልማትን አሸንፋለች። በአበረታች መድኃኒት ወይም ዶፒንግ ምክንያት ፖግባ የአራት ዓመት እገዳ እንዲጣልበት አቃቤ ሕግ ጠይቋል። ሳውዲ አረቢያ የ2034 የዓለም ዋንጫ ስቴዲየም ብቻ ሳይሆን ከተማም መገንባት ጀምሬያለሁ ብላለች። የእስያ ኦሎምፒክ ምክር ቤት የሰሜን ኮሪያን ባንዲራ በማውለብለቡ በዓለም ጸረ አበረታች ቅመሞች ኤጀንሲ ወይም ዋዳ ቅጣት ተጣለበት። እነዚህ የስፖርት መሰናዳችን የሚመለከቷቸው ርዕሶች ናቸው። ኬኔዲ አባተ ያዘጋጀው።
የዓለም የ10000 ሜትር የብር ሜዳሊያ አሸናፊዋ አትሌት ለተሰንበት ግዳይ የ2023 የዓለም አትሌቲክስ ሽልማት አካል የሆነውን የስፖርታዊ ጨዋነት ወይንም ፌር ፕሌይ ሽልማት አሸናፊ ሆናለች። ለተሰንበት ለሽልማቱ የተመረጠችው በሃንጋሪ ቡዳፔስት የዓለም አትሌቲክስ ሻምፒዮና ላይ ባሳየችው የመልካምነት ተግባር ነው። ይኸውም ለተሰንበት በሴቶች 10000 ሜትር የብር ሜዳሊያ ካገኘች በኋላ ውድድሩ ሊጠናቀቅ ሲል ወድቃ የነበረችውን ትውልደ ኢትዮጵያዊቷን የኔዘርላንድ አትሌት ሲፋን ሐሰንን ማጽናናት ተዋነው። ለስፖርታዊ ጨዋነት ሽልማት በደጋፊዎች ከተጠቆሙት እጩዎች መካከል በአንደኝነት የተመረጠችው ለተሰንበት ከዓለም አቀፉ የፌር ፕሌይ ኮሚቴ ዋና ጸሐፊና ከዓለም አትሌቲክስ ስራ አስፈጻሚ ቦርድ አባል ሱኒል ሳብሃርዋል ጋር በበይነመረብ ባደረገችው ውይይት ወቅት ሽልማቱ ተበርክቶላታል። ሳብሃርዋል በውይይቱ ወቅት የዘንድሮን ልዩ የስፖርታዊ ጨዋነት ዋንጫ ሳበረክትልሽ ክብርና ደስታ ይሰማኛል ብለዋል። በትራክ ላይም ሆነ ከዚያ ባለፈ ሌሎች አትሌቶች ዎችን በመርዳት በዚህ አመት ላስመዘገብሽው አስደናቂ ስኬት እንኳን ደስ አለሽ ሲሉ ማክለዋል። የ2023 የስፖርታዊ ጨዋነት ሽልማትን በማግኘቷ ደስተኛ መሆኗን የገለጸችው ለተሰንበት በበኩሏ ለሽልማቱ ያበቃትን ክስተት ስትገልጽ ሲፈን ስትወድቅ ልቤ ተሰብሮ ነበር፣ የመውደቅን ስሜት አውቀዋለሁ እና ብላለች። ሰዎች ደስተኞች ሲሆኑ ደስታለው፣ ሲያዝኑ አዝናለው ስትልም ስሜቷን አንጸባርቃለች። የዩቬንቱሱ አማካይ ፖል ፖግባ አበረታች መድኃኒት መጠቀሙ በምርመራ መረጋገጡን ተከትሎ ከፍተኛው የአራት አመት እገዳ እንዲጣልበት የጣሊያን የጸረ አበረታች ቅመሞች አቃቤ ሕግ ጠይቋል። ፈረንሳዊው የ2018 የዓለም ዋንጫ አሸናፊ ፖግባ መስከረም ወር ላይ በጊዜያዊነት ታግዶ ከአንድ ወር በኋላ በተደረገበት የቢናሙና ምርመራ አበረታች ንጥረ ነገር መጠቀሙ ተረጋግጧል። የ30 አመቱ ፖግባ ጉዳዩ ወደ አገሪቱ ጸረ አበረታች ቅመሞች ፍርድ ቤት እንዳይሄድ በማሰብ ከጣሊያን ጸረ አበረታች ቅመሞች ኤጀንሲ ጋር በይግባኝ ላይከራከር እንደሚችል አሶሺየትድ ፕሬስ ዘግቧል። የአራት አመት እገዳው ከተወሰነበት የእግር ኳስ ህይወቱን ሊያቆም እንደሚችልም ጠቅሷል። የፖግባ ተወካዮች የዶፒንጉ ክስተት የመጣው በዩናይትድ ስቴትስ ውስጥ ባማከረው ሐኪም የታዘዘውን የምግብ ማሟያ በመጠቀሙ ነው ይላሉ። ባለም የጸራ ብርታች ቅመሞች ህግ መሰረት ፖግባ የአራት ዓመት እገዳ ይጣልበታል ተብሎ የሚጠበቅ ሲሆን ጥፋተኛ አለመሆኑን ካረጋገጠ ቅጣቱ በግማሽ ሊቀንስ ይችላል። ድርጊቱ ከውድድር ውጪ የተፈጸመና ከወቅታዊ አቋሙ ጋር የማይገናኝ ከሆነ ደግሞ እገዳው ለወራት ብቻ ሊሆን ይችላል። ሆኖም የዶፒንግ ሰለባ መሆኑ ከታወቀ በኋላ ፖግባ ከዩቬንቱስ ጋር ልምምድ ማድረግ ያቆመ ሲሆን ደሞዙም ታግዷል። የ2034ቱን የዓለም ዋንጫ ለማስተናገድ ብቸኛ ተጫራች የሆነችው ሳውዲ አዲስ ስታዲየም ብቻ ሳይሆን አዲስ የመዝናኛ ከተማ መገንባት እንደጀመረች አስታውቃለች። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ቢን አብዱላዚዝ ከሪያድ በ40 ደቂቃ ርቀት ላይ የምትገኘውንና በውስጧ የተለያዩ ስታዲየሞችን የምታካትተውን የቂዲያ ከተማ ዲዛይን ትናንት ይፋ አድርገዋል። ከተማዋን በቅርብ ጊዜ ውስጥ በመዝናኛ በስፖርትና በባህል መስኮች ቀዳሚ የዓለም መዳረሻ የማድረግ ዓላማ እንዳላቸውም ገልጸዋል። እግር ኳስና ጎልፍን ጨምሮ የተለያዩ ስፖርታዊ ውድድሮች የሚካሄዱባቸው ስታዲየሞች ከተማዋ ከመታካተታቸው ግንባታዎች መካከል ሲሆኑ ሀገሪቱ የ2034 የዓለም ዋንጫን የማዘጋጀት እድሉ ከተሰጣት ውድድሩን አዲስ በመትከነባው ከተማ ለማሰናዳት ማቀዳለች። ሳውዲ ውድድሩን ለማዘጋጀት ብቸኛዋ እጩ ብትሆንም FIFA በመተዳደሪያ ህጉ መሰረት ከሚቀጥለው አመት በፊት አዘጋጁን ሀገር ይፋ ማድረግ አይችልም። ሆኖም ውድድሩ እንደሚሰናዳባት የምትጠበቀው ከተማ ግንባታዋ የተጀመረ ሲሆን የ2.7 ቢሊዮን ዶላር ፕሮጀክቶች ለኮንትራክተሮች መሰጠታቸውም ተገልጿል። በ360 ስኩዌር ኪሎ ሜትር ውስጥ 60,000 ግንባታዎች በከተማዋ እንደሚገነቡና ይህም ለ325,000 ሰዎች የስራ እድል እንደሚፈጥር ተገልጿል። የሳውዲ መንግስት የቂዲያ ከተማ ከተገነባች በኋላ በአመት 48 ሚሊዮን ቱሪስቶች ይጎበኙዋታል ብሎ ተስፋ አድርጓል። በመጨረሻም ከዶፒንግ ጋር በተያያዘ ሰሜን ኮሪያ የተጣለባትን እገዳ ተላልፏል የተባለው የእስያ ኦሎምፒክ ምክር ቤት ቅጣት ተጣለበት። ሰሜን ኮሪያ የጸረ ዶፒንግ ምርመራ ለማድረግ ፈቃደኛ ባለመሆኗ ምክንያት ከኦሎምፒክና ፓራሊምፒክ ዝግጅቶች ውጪ በሌሎች ዓለም አቀፍ ውድድሮች ላይ ሰንደቅ ዓላማዋ እንዳይውለበለብ የዓለም ጸረ አበረታች ቅመሞች ኤጀንሲ ዋዳ ከዚህ ቀደም እገዳ ጥሎ ነበር። ሆኖም ከዋዳ የተለያዩ ማሳሰቢያዎች ቢሰጡም በፈረንጆቹ መስከረምና ጥቅምት ወር በቻይና ሃንግዙ በተካሄደው የኢሲያ ጨዋታዎች የመክፈቻና የመዝጊያ ስነ ስርዓት እንዲሁም የሜዳሊያ ዝግጅቶች ላይ የሰሜን ኮሪያ ባንዲራ ታይቷል። በዚህም ምክንያት የኢሲያ ኦሎምፒክ ምክር ቤት 500,000 ዶላር እንዲከፍል ዋዳ ቅጣት ጥሎበታል። ምክር ቤቱ ይግባኝ የሚያቀርብበት ህጋዊ ቀነ ገደብ ማለቁንም የገለጸው ዋዳ በመሆኑም ተከሳሹ ቅጣቱን እንደተቀበለ እቆጥራለሁ ብሏል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ።
ሰሞኑን አጃንስ ፍራንስ ፕሬስ ወደ የኢትዮጵያ ዓለም አቀፍ ፍልሰተኞች ተመላሾች መጠለያ ተገኝቶ ወደ ኢትዮጵያ የተመለሱ ስደተኛ ወጣቶችን በጉዟቸው ስላጋጠሟቸው አሰቃቂ ጉዳዮች አነጋግሯቸዋል። የኤፍፒን ዘገባ ኤደን ገረመው ታቀርባለች።
እጅግ ብዙ ወጣት ኢትዮጵያውያን ፍልሰተኞች የተሻለ ህይወትን ፍለጋ በገልፍ ሀገራት ካደረጉት ፍሬ አልባ ጉዞ በኋላ በሰላም ወደ ሀገራቸው መመለስ ችለዋል። ወጣቶቹ በጉዟቸው ላይ ያጋጠማቸውን ያጋራሉ። አቡ ግዛው በፍልሰት ጉዞ ገንዘብ አምጣ እየተባልኩ ብዙ ጊዜ ግርፋት ደርሶብኛል ይላል።
ታስር ያለው ተደብድብ ያለው ብር ክፈል ማለት የሌለ ወገብ ላይ እንደምን መልከት ራስ ነበር። ከዛን ግን ያደረ ትንሽ ስለቆየ አንድ አምስት ወር ከላይ ለጣፍቶ እንጂ ኖር አመልከቱ ከፈላት ክፈል በሳት እየተቃጠል ብረት ማለት እንደዚህ ሳት ይያዛሉ ማለት ቢያንስ እኔ በብረቱ ግን አልተቃጠልኩም። ጓደኞቼ በብረቱ ተቃጥለዋል ፌሮ ማለት ፌሮ።
አቡ በአሁን ሰዓት የዓለም አቀፍ የፍልሰት ተቋም ባዘጋጀው ማረፊያ ውስጥ ነው የሚገኘው። በዋናነትም በነዳጅ ሀብት የበለጸገችው ሳውዲ አረቢያ ደርሶ ለመስራት የነበረው ህልም ተፋርሶበታል።
አሁን በኋላ ያው እንግዲህ አሁን በራውን ሳራውን ታቃላችሁ ያ ሳራ ምን ጻይ ስንት ቀን ራብ ምንን ሳንቀምስ ማለት በቃ ከዛን እንደምን ይሄን ያን ሁሉ መከራ እንትን ብለ ስንት ጓደኞች ሁሉ አልቀው ማለት ምንም የራብ ብዛት ማለት።
ሌላዋ በዚህ መጠለያ ውስጥ የምትገኘው ወጣት ነይማ መሐመድም በጉዟቸው ላይ እጅግ ብዙዎች ህይወታቸው ማለፉን ትገልጻለች።
ባህር ላይም እኛ ተሻግረን ከኋላ ያለ ዶኒ ተገልብጧል እና ብዙ ልጆች ሞተውብናል። ከዛም ወደፊት ተሻግረን ስንሄድም ይመንን ይሄድ እንዳለ ሸክ ላይ ራጎ ስንደርስ መኪና ተገልብጧል እኛም ወድቀናል። በጣም የተጎዱ ልጆች አሉ። በጣም ህይወታቸው ለማለፍ የደረሱ ልጆች አሉ። በመንገድ ላይ መቀበር የለም። ያው ያስተኛን እየጣለን ምን ሄደው አሞራን የሚበላቸው።
ወጣቶቹ ምንም እንኳን ያሰቡበት ሳይደርሱ እጅግ ብዙ ስቃይና አንገለት ደርሶባቸው ቢመለሱም በህይወት መትረፋቸውን እንደ ተአምር ነው የሚያዩት። ሸምሰዲን አወል
አልሐምዱሊላህ ገሩ ነምኒ ልቡራን ጅራቴ በየኢፊየ ከይሰቲ ዴቦኑ
ምስጋና ለአላህ ይሁንና ወደ አገራችን ተመልሰን መኖር መቻላችን ትልቅ ነገር ነው። አላህ ይመስገን። እኔና አብሬያችሁ የመጣው ሰዎች በህይወት ተርፈናል።
በየአመቱ በመቶ ሺዎች የሚቆጠሩ ወጣቶች ከአፍሪካ ቀንድ የተሻለ ህይወትን ፍለጋ እጅግ አደገኛ የሆነ ህገ ወጥ የፍልሰት መንገድን እንደሚጠቀሙ የዓለም አቀፉ የፍልሰት ድርጅት ሪፖርቶች አመላክተዋል።
አድማጮችና ተመልካቾቻችን ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ ምሽት ስመኝሽ ቆየ ነበርኩ። በነገው ምሽት በሌሎች ፕሮግራሞች እንገናኛለን። ሰላም ደህና ደሩ።